ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን። ዛሬ በዚህ አገር አቆጣጠር ዲሴምበር 1 2014 ሲሆን በየሳምንቱ እሁድ በKFCD 990 AM እንዲሁም በሰሜን አሜሪካና በካናዳ ነዋሪ ለሆናችሁ በስልክ በ7124329790 የምናስተላልፈውን ሳምንታዊ መርሃ ግብራችንን ጀምረን ጠናስጥልን እንደምንሰነበታችሁ ውድ አድማጮቻችን። ትውልድ ያዝናናና ያሳቀ የህይወትን ድብልቅልቅ ስሜት በድንቅ ተዋናያን ለተመልካች ያቀረበ አዲስ ፊልም ደራሲና ዳይሬክተር ብሩክ ታምሩ እሁድ ዲሴምበር 14 በዋሽንግተን ዲሲ በሚገኘው ኮሎምቢያ ሃይትስ ኤጁኬሽናል ሴንተር በ3101 16ኛው ስትሪት ኖርዝ ዌስት ዋሽንግተን ዲሲ ይቀርባል። የመግቢያ ዋጋ $20 ሲሆን ትኬቱን በኦንላይን ለማዘዝና የበለጠ መረጃ ለማግኘት በስልክ ቁጥር 4439834432 ወይንም 2026443895 በመደወል ታገኛላችሁ። አስታውሱ፣ አትርሱ። ነቄ ትውልድ ዲሴምበር 14 በዋሽንግተን ዲሲ ኮሎምቢያ ሃይትስ ኤጁኬሽናል ሴንተር 3101 16th Street, Northwest Washington, D.C. አርማቻችን ቀደም ሲል በማስተዋቂያችን ላይ እንደገለጽነው ነቄ ትውልድ በሚል ርዕስ የሚቀርበው አዲስ ሲኒማ በ ሳንዴ ዲሴምበር 14 በዚህ ሀገር አቆጣጠር ማለት ነው በኮሎምቢያ ሃይትስ ኤጁኬሽናል ሴንተር በ3101 16ኛው ስትሪት ኖርዝ ዌስት ዋሽንግተን ዲሲ ይታያል። ካዘጋጆቹ እንደተነገረን የመግቢያው ሰዓት ከ4 ሰዓት ፒኤም እስከ 8 ሰዓት ፒኤም ነው። ከ4 ሰዓት ፒኤም እስከ 8 ሰዓት ፒኤም ነው። ተጨማሪ መረጃ በ4439834432 ማግኘት ይችላልላችሁ ወይም በ2026443895 ማግኔት ይቻላል። ከዚህ በተጨማሪም በክሬዲት ካርድ ለመከፈል ወይም ደግሞ ሌላ ተጨማሪ መረጃ በኦንላይን ማግኔት ከፈለጋችሁ በደረጃችን www.ethiopianthisweek.com www.ethiopianthisweek.com በመግባት ኮንታክት አስብትሉ በዛ በኩል የምትፈልጉትን መልእክት ልንልክላችሁ ወይም ደግሞ ልንሰጣችሁ እንችላለን። በክሬዲት ካርድ መከፈል ብትችሉ ethiopianthisweek@gmail.com ብላችሁ ብትልኩልን እናስተናግዳችኋለን እንዴት መከፈል እንዳለባችሁ። ከዚህ በተጨማሪም አድማጮች በመርሃ ግብራችን በስልክ በሚደመጥበት መስመር በ7124329790 7124329790 በመግባት 0ን በመጫን መልእክት ብትተውልን መልእክቶቻችሁን ልናደርስላችሁ እንችላለን። ነቄ ትውልድ ዲሴምበር 14 በኮሎምቢያ ሃይትስ ኤጁኬሽናል ሴንተር ብዙ ኢትዮጵያውያን ትርኢቶች ሲኒማዎች የሚካሄዱበት ቦታ ነው። 3101 16ኛው ስትሪት ኖርዝ ዌስት ዋሽንግተን ዲሲ ዲሴምበር 14 ከ4 ፒኤም እስከ 8 ፒኤም ይታያል። የመግቢያው ዋጋ $15 ብቻ ነው። ተጨማሪ መረጃ አለፍ አለፍ እያልን እንሰጣችኋለን። አሁን ወደሚቀጥለው ፕሮግራም እንሄዳለን። አብራችሁን ቆዩ። አድማጮቻችን ባለፉት ለሳምንታት ስለ አዲስ አበባ ከተማ አመሰራረት የስም አወጣጥና የከተማዋ እድገትን በተመለከተ በከተማዋ የ100 ዓመት አከባበር ላይ ጥናታዊ ጽሑፍ በማቅረብ ተሸላሚ ከሆኑት ካቶ መላኩ ተፈራ ጋር ሰፋ ያለ ውይይት እንዳደረግን ታስታውሳላችሁ። ክፍል 1 እና ክፍል 2 ውይይትን ባለፉት ሳምንታት አካሄደናል። በውይይታችን ላይ ብዙ ተውስታዎችን የስምና የቦታ አሰጣጥን ያነሳን ተወያይተን ነበር። ምናልባት እነዚህን ውይይቶች ያልሰማችሁ ወይም ይሄ ውይይት ያመለጣችሁ በድረገጻችን ውስጥ ማለትም www.ethiopianthisweek.com ደግሞ አለው www.ethiopianthisweek.com ድረገጻችን ላይ በመግባት guest of the week የሚል ከፊት ለፊት አለ። guest of the week ወይንም የሳምንቱ እንግዳችን የሚል አለ። እሱን ብትጫኑ ከአካላኩ ጋር ያረግነው ውይይትም ሆነ ከሌሎች ጋር ያረግነውን ውይይት ማየት ትችላላችሁ። ያለፉትን ሳምንታት ውይይታችንን እዛ ላይ ማግኘት ይቻላል። ከዚህም በተጨማሪ የፌስቡክ ተጠቃሚ ከሆናችሁ በፌስቡክ Ethiopian This Week Group Ethiopian This Week Group ወይንም Ethiopian This Week Facebook page አለን። እዛ ላይ ማግኘት ይቻላል። እንደ ተለመደው የዚህን ሳምንት የሳምንቱን መርሃ ግብር ለመከታተል ምንም አይነት የመግቢያ ቁጥር ሳያስፈልጋችሁ በ7124329790 ደግሞ አለው በ7124329790 በቀጥታ በመደወል በመላዋ ሰሜን አሜሪካና በካናዳ ያላችሁ አድማጮች ይሄንን ቁጥር በመጠቀም የዚህን ሳምንት ፕሮግራም በማንኛውም ሰዓት መጠቀም ይችላልላችሁ። ከሌላው ሬዲዮ መራግብሮች የሚለየው ምንም አይነት መግቢያ ቁጥር አያስፈልገውም። ቁጥሩን በስልካችሁ በመጫን 7124329790 ብትደውሉ ታገኛላችሁ ፕሮግራሙን ማለት ነው። ዛሬም እንግዲህ ከእንግዳችን ካቶ መላኩ ጋራ ሶስተኛ ዙር ውይይት ይኖረናል። የዛሬው ውይይታችን በአብዛኛው የሚያተኩረው በከተማዋ አስተዳደር ላይ
ዋነኛ ስፍራ ወይንም ዋነኛ ሚና የነበራቸውን አስተዳዳሪዎችና ከንቲባዎች የምናነሳበትና የነሱንም ሌጋሲ የምናይበት ይሆናል ምን ምን ነገር እንደሰሩ ከዛ በመቀጠል ደግሞ በፒያሳ ትናንትናና ዛሬ መጽሐፍ ዙሪያ የሳቸው እይታ ምንድነው የሚለውን እናያለን። እስኪ አሁን መስመር ላይ እንዳሉ መጀመሪያ ላረጋግጥና ወደ ውይይታችን እንሄዳለን። አቶ መላኩ ይሰሙኛል ያዳምጡኛል?
አዎ አሎ።
በጣም ጥሩ። እንግዲህ በዚህ ሳምንት እንደሚያቆት በዚህ በመላው አሜሪካ የምስጋና ቀን ይባላል። ያውኛም በዚህ ሀገር ስለምንኖር ይሄን የምስጋና ቀን ያው ስራ ስለማይኖር ቤተሰብ ዘመድ ወዳጅ ጓደኛ ተሰባስቦ የሚያሳልፍበት ነውና የዛሬው ውይይታችንን እንግዲህ መልካም የታንክስጊቪንግ ዴይ ወይንም የምስጋና ቀን ይሁንልዎት ይያልን እንግዲህ አሁን አልፏል ትላንትና ነበር። እስኪ ወደ ዛሬው ውይይታችን እንሂድ። ዛሬ እንድንወያይበት የፈለኩት አድማጮችም በዚህ ጉዳይ ላይ የጠየቁትም ጥያቄ ነው። ይሄ የኔ ብቻ አይደለም። ለምሳሌ አዲስ አበባ ከተመሰረተችበት ጊዜ ጀምሮ የተለያዩ አስተዳዳሪዎች ነበሩና ከንቲባዎች ነበሯት። በዚህ ጉዳይ ላይ የርሶ ጽሑፍ ያንንም የሚዳስስ ይመስለኛል። ስሞችን፣ የአካባቢ ስሞችን፣ ቦታዎችን፣ የስም አወጣጦችን ብቻ ሳይሆን የከተማዋ እድገት ከየት እስከ የት ነበረ ብለውም ያጠኑት ክፍል አለና እነማን ነበሩ? የመጀመሪያዋ የከተማዋ ከንቲባ በተለይ ደግሞ እንደው የከተማዋን አዲስ አበባን ወደ ከተማነት ለመለወጥ ጥረት ያደረጉ እንደው እነዚህ እነከሌ ናቸው ይሄንን ቦታ እየሰሩት የሚሏቸውን እስኪ ከነሱ ያነሳን እንወያይና እንግዲህ በውይይቱ መሃል አንዳንድ ጥያቄዎች እኔም ራሴ መጠየቅ አይቀርም። እስኪ ከዛን ጀምር። መጀመሪያ የሰሙኝ ነው አይደለም አቶ መላኩ?
የሰማው
ነው። እሺ አመሰግናለሁ። እሺ እሺ መቀጠል ይችላል።
በጣም ጥሩ ነው። አዎ የአዲስ አበባን አስተዳደር እድገት በበላይነት እንዲቆጣጠር የሚሾመው ሰው ከንቲባ የሚል መጠሪያ አለው። ከንቲባ የሚለው ስያሜ የመጣው ምንድን ነው? በድሮ በቀድሞ ስርዓት ቤተ መንግስቱ ንጉሱን ወይም ንጉሰ ነገስቱን ለማነጋገር ከውጭም የመጣ ሰው በቀጥታ ዋናው የእልፍኙ ኃላፊና ተቆጣጣሪ የሆነ ሰው እንግዳ መምጣቱን ለንጉሱ ወይም ለንጉሰ ነገስቱ ይነግራል። ከዛ በኋላ ቀጠሮ እንዲያዝለትና በሚቀጥለው ቀን ከአንተ ይግባ የሚለው ጉዳይ ሲቆይ ሲውል ታዲያ ከንቲባ ወደሚለው ነገር በተቀየረ ነው ታሪክ የሚያሳየው። በ1951 ዓመተ ምህረት አካባቢ ከሀገር አስተዳደር ሚኒስትር በኩል የወጣ አንድ መጋዚንም ይህንን ያረጋግጣል። ከንቲባ አሁን አንዳንድ ጊዜ ብዙ ቦታ ላይ የትንንሽ ከተሞችንም አስተዳዳሪዎች ከንቲባ ሲባል ይሰማል። ያ ግን እንደ መጀመሪያው አጠቃቀስና አገላለጽ የንጉሰ ነገስቱን ከተማ የሚያስተዳድር የሀገሪቱን ርዕሰ ከተማን በበላይነት የሚያስተዳድር የሚጠራበት መጠሪያ ከንቲባ ነው የሚለው እና ብዙ ጊዜ በኢትዮጵያ ከተሞች ውስጥ ከአዲስ አበባ በፊት የጎንደር ከተማ ከንቲባ የነበረ ሲሆን እሱ ምንድን ከንቲባ ማተብ ያሉ ማለት ነው። ከዛ ባሻገር ከንቲባ የሚለው ማዕረግ የሚሰጠው ለአውራጃ ወይም ለክፍለ ሀገር ከተሞች አስተዳደሪ ሳይሆን የሀገሪቱ ርዕሰ ከተማ ለሆነችው እና የንጉሰ ነገስቱ መቀመጫ ለሆነችው ከተማን በበላይነት የሚቆጣጠረው ማለት ነው። በዚህ መሰረት አዲስ አበባ ከተመሰረተች ከ11 አመት በኋላ ለመጀመሪያ ጊዜ ማለትም በ1900 አመት ምረት የመጀመሪያው ከንቲባ ሆነው የመሾም እድል ያገኛል። ከንቲባ ጎሹ ወልደጻድቅ ይባላሉ። ከንቲባ ጎሹ ወልደጻድቅ ከከተማው ከንቲባነት ባሻገርም የሀገር አስተዳደር ሚኒስትር ስልጣንም ነበራቸው። ያኔ ከተማውም ትንሽ ነው። ንጉሰ ነገስቱም በዚሁ በቅርብ ስላሉ በጋራ ሁሉ የሚሰራው ያው ከንጉሰ ነገስቱ ጋር በመሆን ነው። ግን የመጀመሪያው ኦፊሻል ሆነው ማዕረጉን አግኝተው የተሾሙት ከንቲባ ወልደ ጻድቅ ወይም ቢትወደድ ወልደ ጻድቅ ጎሹ ናቸው። መዘጋጃ ቤቱም የነበረው ይሄ አሁን ጥራት የሆን ሚኒሊክ ህንፃ የሚባለው ወይም የመሐመድ ሙዚቃ የነበረበት እዚህ ኤልያንስ ሆቴል ይባል የነበረው አካባቢ ያለው ነው። ከእሳቸው በመቀጠልም ቢትወደድ የሁለተኛው የከተማይቱ ከንቲባ ደግሞ ከንቲባ ኃይለ ገብረ መናኸሪያው ፊት ለፊት ያለው አረቢ ቤት አሁን በፍርድ ቤትነት የሚያገለግለው ነው። ማለትም ቅድም ያልኩት መኖሪያ ቤታቸው ሁሉ እያነበረ እሳቸውም
ይቅርታ፣ አቶ መላኩ ትንሽ ድምፆን ከፍ ያርጉልኝ። አንዳንዴ ድምፆ ወደ ታች ይሄድብኛል። ትንሽ ድምፆን ከፍ ያርጉልኝ። እዚህ ምልክት እየሰጠኝ
ሁለተኛው ከንቲባ መኖሪያ ቤታቸው የነበረው እንደውም መሀል ፒያሳ እዛው ጊዮርጊስ ቤተ ክርስቲያን ያሉት ቢተወደድ ኃይለ ጊዮርጊስ ወልደ ሚካኤል፣ ትክክለኛ ስማቸው ቢተወደድ ኃይለ ጊዮርጊስ ወልደ ሚካኤል ይባላሉ። እሳቸው የሀገሪቱ የከተማይቱ ሁለተኛ ከንቲባ ሆነው የማገልገል እድል አግኝተዋል። ቢተወደድ ከከንቲባነት ባሻገር በኋላ በፊት በልጅ እያሱ የመጀመሪያውም ጠቅላይ ሚኒስትር ሆነው አገልግሏል። በኋላ በ1900 በተፈጠረው የሹምሽር ከስልጣን ነስተዋል። እንዲህ እያለ በተለያየ ዘመን አበላጭር ጊዜና ለረዥም ጊዜ የማገልገል እያገለገሉ በርካታ የሆኑ ከንቲባዎች በበላይነት አስተዳድረዋታል። በተለይ 100 ዓመት እስከ ሞላበት እስከ 1979 ዓ.ም ድረስ ወደ 20 የሚሆኑ ከንቲባዎች ከተማይቱን በተለያየ ዓመታት ለማስተዳደር ችለዋል። ከነኝም ውስጥ በታሪክ ውስጥ ተጠቃሽነት ያላቸው በዚህ ላይ አንድ ነገር ማረሳት የሌለበት ነገር አለ። ሁሉም ከንቲባዎች በየዘመናቸው የተለያዩ ክንዋኔዎችን ለከተማዋ እድገት የማይናቅ ክንዋኔዎችን እያደረጉ አልፈዋል። ስለዚህም የሁሉም አስተዋጽኦ ነው ከተማይቱ 100ኛ ዓመት ላይ ለደረሰችበት እድገት ነጸብራቅነቱ። ግን በአንዳንድ ከንቲባዎች ስልጣን ዘመን አንዳንድ ግሉ የሆኑ ክንዋኔዎች ተካሂደዋል። ለምሳሌ አዲስ አበባ ከተማ በዓለም ከተሞች ምክር ቤት ፓሪስ ላይ በተካሄደ ስብሰባ ላይ አዲስ አበባ ከተማን በመወከል በስብሰባ ላይ ተገኝተው ከተማይቱን በዓለም ከተሞች መዝገብ ላይ እንድትሰፈር ያደረጉት እጃዝማች ወልደ አማኑኤል ደምሴ የሚባሉ በ1947 አካባቢ ከተማይቱ ከንቲባ የነበሩት ናቸው። እጃዝማች ከከንቲባነቱ ባሻገርም በ5 ዓመት ታዋቂ አርበኝነት ጀብዱም የሰሩ ታላቅ ሰው ናቸው። እንደዚህ እያለ ሄዶ በተለይ ደግሞ ከተማይቱ አሁኑ ለደረሰችበት እድገት በጉልህነት የሚጠቀሱት እንደ ቸርችል ጎዳና፣ እንደ ማዘጋጃ ቤቱ የዘመናዊ ህንፃዎቹ ነው የምናየው። እሱ ሁሉ በሙሉ የተሰራው በከንቲባ ዘውዴ ገብረ ህይወት ነው። ከንቲባ ዘውዴ ገብረ ህይወት በከተማይቱ ውስጥ ከ9 ዓመት በላይ በስልጣን ላይ በመቆየት ረዘም ያለውን ጊዜ እንደወሰዱ ይታወቃል። በርካታ ጉልህ መንገዶች፣ አደባባዮች ሁሉ በሳቸው ስልጣን ዘመን በመሰራቱ ሁሉም ነገር የተሻለ ሆኖ ተገኝቷል። ቀጥሎም ዶክተር ኃይለ ጊዮርጊስ ወርቅነህ የሚባሉትም እንደዚሁ የተሻለ የከተማዋን እድገት አስተዋጽኦ አርጓል። በዚህ ላይ በአንድ ትልቅ የማይረሳው አሁን በከተማይቱ ላይ ያለ የቀለበት መንገድ መሰረቱ ተጥሎ ዲዛይን ተሰርቶ የነበረው በ1955 ዓ.ም የከተማይቱ ከንቲባ የነበሩት ደጃዝማች ዘውዴ ገብረስላሴ በሳቸው ስልጣን ዘመን እንደሆነ ይታወቃል። ግን በወቅቱ አስፈላጊነቱ የጎላ አይደለም በሚል ጥናቱ እንዲቀመጥ ተደርጎ ቆየ እንጂ ይሄ ቀለበት መንገድ ጥናት አንድ ብሎ ጀምሮ የነበረው በከተማይቱ አስተዳዳሪ በነበሩት በደጃዝማች ዘውዴ ገብረስላሴ ስልጣን ዘመን ነው። ከዚህ ውጪ ከነበሩት ታዋቂ ከንቲባዎቻቸው መካከል ከንቲባ ወሰኔ ዛማኔል 1910 አካባቢ ከተማይቱ ከንቲባ የነበሩት በከተማ ውስጥ ተነስቶ በነበረው የነፋስ በሽታና ልዩ ልዩ ታማሚ የወረርሽኝ በሽታ ህይወታቸውን አጥተዋል። ከንቲባ ወሰኔ ዛማኔል ህይወታቸው ሲያልፍ 30 ዓመት እድሜ ነበራቸው። ተጨማሪ ስማቸውም ከንቲባ ወሰኔ ወጣቱ ከንቲባ የሚባል ነበር። ሌላው ደግሞ ከንቲባ ጠና ጋሻው የሚባሉ ደግሞ ነበሩ። እሳቸው በ1926 አካባቢ የከተማው ከንቲባ የነበሩ ሲሆን በ1928 አዲስ አበባ ዩኒቨርሲቲ ግቢ ውስጥ የአካፋው ሚካኤል በሚል ሰው ሁሉ ከተማ ውስጥ በተደረገ
በጣም እናመሰግናለን አቶ መላኩ። በግጥ በጣም ዝርዝር የሆነ ነገር ነው እዚህ ላይ ያስቀመጡት። እንግዲህ አንዳንድ በጣም የሚገርሙ ነገሮች አሉ። ለምሳሌ ከንቲባ የሚለው ቃል መጀመሪያ አመሰራረቱና ወጣጡ በካንተ ይግባ ከሚለው ነው የመጣው ነው የሚሉት። ይህንን ብዙም ሰው የሚያውቀው አልመሰለኝም። ሌላው ደግሞ በጣም የሚገርመው ነገር ለምሳሌ አሁን በስራ ላይ የዋለው የቀለበት መንገድ፣ አሁን አዲስ አበባ ውስጥ ከተማዋን ከተማ ያስመስላት የቀለበት መንገድ ደግሞ ውጥኑ መጀመሪያ የተወጠነው በ1955 ዓመተ ምህረት ደጃዝማች ዘውዴ ገብረስላሴ በነበሩበት ዘመን መሆኑም ይህም አንድ ታሪክ ነው። እነዚህ ሁለቱ በሌጋሲነት የሚቀመጡ ታሪኮች ናቸው። በእርግጥ ሌሎችም እንደ ከንቲባ ዘውዴ ገብረ ህይወት 9 ዓመት በስልጣን ላይ በቆዩበት ጊዜ ቸርችል ጎዳናን፣ ማዘጋጃ ቤትን የሰሩት እሳቸው ናቸው። እና ሌላውም ሰው እርግጠኛ ነኝ ከዚሁ ጋር አብሮ እንደው መታየት ያለበት ድሮ የማህሙድ ሙዚቃ ቤት የነበረበት ቦታ የቸርች ጎዳና የመጀመሪያ ወደ ቁልቁለቷ መውረጃ ኋላ ያለችዋ እንዳሉት ኬልያስ ሆቴል አጠገብ ያለው የከተማው ጽህፈት ቤት መሆኑንም ብዙ ሰው የሚያውቀውም አይመስለኝም። እና እነዚህ ነገሮች ታሪክ ናቸው እና ጥሩ ነው። ምናልባት ከዚህ ጋር እኔ እንደው ተያያዥ ነው ብዬ የማስበው ለምሳሌ የራስ መኮን ድልድይ፣ እነዚህ አንዳንድ ድልድዮች፣ ሀብተ ጊዮርጊስ ድልድይ፣ እነዚህ የተሰሩት በመቼ ነው? በማን ዘመን ነው እንደዚህ አይነት ድልድዮች የተሰሩበት አለ እና ያ ከእነሱ በፊት የተሰራ ነው ወይስ በማን ዘመን ነው እነሱም የተሰሩት?
እነሱ የራስ መኮንን ድልድይ የተሰሩ ነው በአጼ ምኒልክ ዘመነ መንግስት፣ ያው ከተማይቱ እንደተመሰረተች ዘመን ነው እና በቀጥታ በከንቲባ ብሾል ጸዲቅም በስልጣን ላይ ቢሆኑም በዛን ጊዜ በንጉሱ የበላይነት አስተዳዳሪ እና በራስ መኮንን መልካም ፍቃድ የተገነባ ነው። ቀደም ያሉ የከተማይቱ እድገት ነጸብራቅ ናቸው በከንቲባዎቹ ስራዎች ሳይሆን በቀጥታ በንጉሰ ነገስቱ በሚመራው የከተማው እድገት ነው።
እንደው ከዚህ ጋራም አንዳንድ ጊዜ ለምሳሌ አሁን የከተማ አስተዳደር በምንልበት ጊዜ የከተማዋ የራሷ የሆነ የአስተዳደር መዋቅር ይኖራታል። ግን ብዙ ከንቲባዎች ለምሳሌ ከተማዋን መለወጥ ወደ ከተማ ስታንዳርድ መለወጥ ሲፈልጉ፣ አንዳንድ ደግሞ ይህንን የማይፈልጉ ደግሞ አሉ። ለምሳሌ ከንጉሱ ጋር ቅርበት ያላቸው እንደዚህ ቢደረግ ከተማዋ ውበቷን ታጣለች ከሚል አይደለም የሚነሱ ችግር፣ ምናልባት የነሱ ችግር ቦታችን እናጣለንም ብለው የሚያስቡም ይኖራሉ። እና በዚህ በኩል እንደው ችግሮች አልነበሩም ያው ለምሳሌ እነ ከንቲባ ዘውዴ ገብረ ህይወት ቸርች ጎዳናን የመሰለ ህንጻ ሲያሰሩ፣ ቸርች ጎዳናን የመሰለ መንገድ ሲያሰሩ፣ ማዘጋጃ ቤትን ሲያስገነቡ፣ ያን ጊዜ እንደምናውቀው ያው የደጃዝማቾች የፊት አውራሪ ንጉሳውያን ዘመን ስለነበረ ሁሉም ደግሞ ቦታ ትልልቅ ቦታ ነበረው እና በነጻነት መስራት ይችሉ ነበር ወይ?
ያ ነገር አልነበረም። በወቅቱ በነበረው ስርዓት መሬት እና ባለ ንብረቶች የነበሩ ስርዓቶች ደጃዝማቾች እና የተለያየ የቀድሞ ስልጣን የነበራቸው ሰዎች እንዳልከው እናንተም መሬታቸውን እና ይዞታቸውን ላለማጣት ከፍተኛ ለአስጨራሽ ግብግብ አድርገዋል። ከንቲባ ዘውዴ ገብረ ህይወትም ከንጉሰ ነገስቱ ጋር ከፍተኛ እጅና ጓንት በመሆን በርካታ ድሎችን ማግኘት የአዲስ አበባ ማዘጋጃ ቤቱን ነጩ ህንጻ በ7 ሚሊዮን ኢትዮጵያ ሆኖ በዛን ወቅት ለማሰራት ይህንን የቸርችል ጎዳና እስከ ባንክ ቤቱ ማለት እስከ መከላከያ ሚኒስቴር ድረስ ያለውን ለማስጨረስ እና በርከት ያሉ አንዳንድ ክንዋኔዎችን ድል የማግኘት ሁኔታ ቢገጥማቸው በነበረው ቀጥታ ራሱ ደጃዝማቾቹ ከንጉሥ መንግስቱ ጋር ደግሞ በቀጥታ የመገናኘት ሌላ የራሳቸው ስልጣንና ዳይሬክሽን ስለነበራቸው ከንጉሰ ነገስቱ ጋር እየሄዱ የከንቲባውን ስም ለተለያየ ነገር እንዲጠሉ በማድረግ ከቦታቸው ላይ በስተመጨረሻ እንዲነሱ ተደርገዋል። የተነሱበትም ምክንያት አንዱ ንብረውን ቸርችል ጎዳና ላይ ሆነን ስናየው ትልልቅ የድሮ ቤቶች ሁሉ ተገምሰዋል። ይህ ሁሉ ብዙዎችን አስቆጭቷል። ማዘጋጃ ቤት የተሰራበት ቦታ ላይ ብዙ ሬንድራስ ካሳ የሚባሉ ንብረቶች ሁሉ ነበሩ። እነሱ ሁሉ ተነስተዋል። ይህን ከንቲባው ስልጣናቸውን እንዲያጡ አድርጓል። ንጉሰ ነገስቱም ደግሞ በዚህ ሁኔታ ከንቲባ ዘውዴን እንዳያዝኑ፣ እንዳይተክዙ፣ እንዳይመሳጭ በሆነ ማለት ይትወደድ የሚል ማድረግ ሰጥተው ወዲያው የሀገር አስተዳደር ሚኒስትር አድርገዋቸው በ1962 ላይ አዲሱ የአገር ግዛት ሚኒስትር መሆን ከቦታው ላይ ሊነሱ ይችላል።
ይቅርታ አቶ መላኩ፣ ድምፆ በጣም ራቀ፣ ጠፋ። እንደውም
እሺ
ያ አሁን ያሉትን እንደገና ይድገሙት። በንጉሰ ነገስቱና በከንቲባ ዘውዴ ገብረህይወት መካከል እኔም አልሰማሁትም፣ እርግጠኛ ነኝ አድማጮችም አይሰሙትምና እንደገና ቢደግሙት።
አዎ፣ በነበረው እንትን አንተም እንዳልከው ከንቲባ ዘውዴ ገብረህይወት ለከተማዋ እድገት ዘመናዊ መልክ እንዲመጣ ሀሳብ ስለነበራቸው በርካታ የውጭ ሰዎች ባለሙያዎችን አምጥተው ስራው እንዲሰራ መንገድ እንዲቀደድ ሁሉ ነገር እንዲያደርግ ከንጉሰ ነገስቱ ጋር እጅና ጓንት ሆነው ሰርተዋል። በከፍተኛ ባለስልጣኖቹም ደግሞ መሬታቸው እንዳይቆረስ፣ ቤታቸው እንዳይፈርስ፣ ኪራይ እንዳይቋረጥባቸው በማሰብ ደግሞ ለንጉሰ ነገስቱ እየገቡ ደግሞ ይሄ ሰው እንደዚህ አይደለም እያሉ ብዙ መራራ ትግሎችን ተካሂደዋል። ከንቲባውም በነበራቸው ተሰሚነት በወቅቱ በርካታ ክንዋኔዎችን በማድረግ ድል አግኝተዋል። ግን በስተመጨረሻ የነኛ ወገን አይሎ ንጉሰ ከንቲባው ዘውዴ ገብረህይወት ከቦታው እንዲነሱ ሆኗል። እና ሲነሱም ደግሞ ቢትወደድ የሚል ማዕረግ ተሰጥቷቸው የሀገር አስተዳደር ሚኒስትር እንደ ካሳ ነገር አይነት እንዲመስል ነው የሀገር አስተዳደር ሚኒስትር ሆነው ብዙም የጎላ እንትን የከተማውን እንቅስቃሴ እንትን ነው ወደማይገኝበት የስራ ዘርፍ ተዛውረዋል።
እሺ፣ በጣም አመሰግናለሁ። አድማጮቻችን፣ በነገራችን ላይ እየተወያየን ያለነው ከአቶ መላኩ ተፈራ ጋር ነው። አቶ መላኩ ተፈራ በአዲስ አበባ የመቶኛ ዓመት የአዲስ አበባ በዓል ሲከበር በዛን ጊዜ ስለ ከተማው እድገት፣ አመሰራረት፣ ስም አወጣጥ ታሪክ በተመለከተ ሰፊ ጥናት አድርገው ጥናታቸው በወቅቱ በውድድር ቀርቦ ተሸላሚ ከሆኑት አንዱ ናቸው እና እንደምታስታውሱት ባለፉት ሁለት ሳምንታት ተከታታይ የሆኑ ውይይቶችን ስናደርግ ነበረ። በከተማዋ የመጀመሪያ የስም አወጣጥ ላይ፣ የቦታዎች ስም አሰጣጥ ላይ፣ አመሰራረት ላይ እንዴት እንደተመሰረተች፣ እነማን እንደመሰረቷት፣ እድገቷ እንዴት እንደነበረ ስንወያይ ነበረው። ዛሬ ደግሞ በአስተዳደር ጉዳይ ላይ እነማን ነበሩ የመጀመሪያ ከንቲባዎቹ እያልን ነበረ ስንወያይ ነበረው። ለአቶ መላኩ ያላችሁን ጥያቄ ወይንም አስተያየት ወይም ደግሞ እንደ መገለጽ አለበት ይሄ ነገር አልተገለጸም የምትሉት ነገር ካለ እንደተለመደው በድረ ገጻችን ውስጥ www.ethiopianthisweek.com በመግባት ኮንታክት አስ የሚል ኢሜይል አለን። በኢሜይል አድራሻችን እዛ ኢሜይል አድራሻችን ላይ ብትገቡ መልእክት ብትልኩልን በቀጥታ ያንን መልእክት ተቀብለን ለአቶ መላኩ የሚቀጥሉ ሳምንታት ምናልባት የሚቀጥለው ሳምንት የመጨረሻ ውይይታችን ይሆናል። በዛ ላይ እንደ አሰባስበን አንዳንድ ሀሳቦችን ያልተነኩ ወይ ደግሞ ከእናንተ አካባቢ የቀረቡ ጥያቄዎች ካሉ ያንን እንደ ሳመሪ አድርገን እናቀርባለን ብለን አስበናል። ወይም ደግሞ በስልክ በምትሰሙበት በ7124329790 ደውላችሁ ዜሮን ብትጫኑ የድምጽ መቀበያ ሳጥን አለን። የድምጽ መቀበያ ሳጥናችን ላይ ጥያቄዎችም አስተያየትም ልትተውሉ እንችላላችሁ። 3 ደቂቃ አላችሁ። ከዛ በኋላ የምትፈልጉትን አስተያየት ወይም ጥያቄ ከተዋችሁ በኋላ የቁጥር ወይም የፓውንድ ምልክትን ስትነኩ ወደ መደበኛው መርሃ ግብር ይመልሳችኋል። በዚህ መልኩ ለአቶ መላኩ ጥያቄዎች ሊኖሩ ይችላሉ። በጣም ነው የማመሰግነው አቶ መላኩ። እንግዲህ ምናልባት ሰፋ ያሉ ጉዳዮችን ዳሰናል ስለ ከተማዋ። እንግዲህ አድማጮች ምናልባት የራሳቸው ጥያቄ የሚኖራቸዋል። እኔም አንዳንድ ጥያቄዎች እንደዚሁ ይህንን ከሚሰሙ ሰዎች ከሚልኩልኝም ከራሴም እያረኩ ነው የምጠይቀው። በሚቀጥሉት ሳምንታት ደግሞ እንደዚህም አይነት ከአድማጮች የመጡ ጥያቄዎች ሊኖሩ ይችላሉ። በዛ ላይ እንወያያለን። እንደ ምክንያቱም የሚቀጥለውን ሳምንት እንግዲህ 3 ክፍል ውይይት አድርገናል። የሚቀጥለው ሳምንት አጠቃላይ የሆነ ስዕል የምናገኝበት ውይይት እናደርጋለን ብዬ ተስፋ አደርጋለሁኝ። በሁለተኛ ክፍል ያው ጊዜያችንም እየሄደ ስለሆነ ነው። በሁለተኛው ክፍል ደግሞ እርስዎ ያው ከተማዋን አዲስ አበባን በሚገባ ካጠኑት ሰዎች አንዱ ነዎት እና በወቅቱ ከፍተኛ ጥናት ካረጉና ያው በጥናቱ ደግሞ ተሸላሚም የነበሩ ነዎት እና ብዙ ታሪኮችንም ያውቃሉ። እንግዲህ እኔ ደግሞ በዛች በተወለድኩበትና ባደግኩበት አካባቢ በኖርኩበት አካባቢ ደግሞ አንድ መጽሐፍ ጽፌ ያለው ፒያሳ ትናንትናና ዛሬ የሚል እና ያ መጽሐፍ ቀደም ብለው አንብበውታል አሁን ከዚህ ውይይታችን በፊት እና አድማጮች የዚህን መጽሐፍ ይዘት መጽሐፉ ከእርሶ እይታ ከታሪክ ሰው አንጻር እይታ መጽሐፉን ምን ነገር እንደያዘ እንደው አጠቃላይ የእሱን አስተያየት ደግሞ መስማት ግድ ይላልና አሁን መስመሩን ለእርሶ ለቃለው። እንግዲህ አስተያየቶን እስኪ በመጽሐፉ ጉዳይ ላይ ምን አዩ ምን አላዩም እስኪ በዚህ ጉዳይ ላይ እንወያይ።
አመሰግናለሁ። በእርግጥ አዎ፣ ፒያሳ ትናንትናና ዛሬ በአቶ ወንደሰን ማለት በአንተ ተዘጋጅታ ቅምር ላይ ቀረበች መጽሐፍ ነች። መጽሐፏ በሶስት ክፍል የተከፈለች ናት። ወደ ግፋ ሚል የጠቅላላ ገጹ ብዛት ወደ 159 ሚሊዮን ነው እና በሶስት በተከፈለው የከተማ በክፍለ አንዱ የከተማ ፒያሳ ትላንትና እና ዛሬ የሚለውን ያንትን ይላል። ሁለተኛው ደግሞ የፒያሳ ልጅ መቼም ፒያሳ የመዝናኛም ፈቀቅ ነበያም ስለሆነ ደራሽም ደግሞ ይዞ አካባቢ ሰው ስለሆነ ደግሞ አንባቢ ከድሮ ከፒያሳ አካባቢ ከነበሩትም ቀልጆች ያስታውሳቸውን ለገንዝርገን እያደረገ እዛ ላይ ፈንጠቅጠቅ አድርጓል። ብዙዎቹ ፈገግታን የሚሞሉ እና ብዙ ነገር የሚያስታውሱ ናቸው። ወደ ፒያሳና አካባቢ የሚለውን መጽሐፉን ስናየው ደራሲው ቀደም ብሎ ምናይ መጽሐፍ እኔ ባገኘሁት ብዬ የምልበትም አንዳንድ ምክንያት አለ። ምክንያቱም ደራሲው ተወልዶ ባደገበት ፒያሳ አካባቢ ፒያሳ ሌሎቹ አካባቢዎች እንደዛ እንዳማሩ ያህል ፒያሳ ድሮ ነበረች እንጂ የምታምረው አሁን ያኔ ድሮ እንደነበረች ናት። ብዙ የደካማ ብዙ የቆሰለ ብዙ የወደቀ ነገር አላት። ያም ቢሆን ግን ያኔ ይህን ትመስላለች እያለ ከበር በቀኝ እንደ ማፕ ነገር ነው ማለት ነው። ቤቱን ከዚህ ጋር ኢትዮጵያ አየር መንገድ መስሪያ ቤት ነበር፣ እዚህ ጋር የግብጽ ኤግዚቢሽን ነበረ፣ እዚህ ጋር ሰልቬስትሪ ነበር፣ እዚህ ጋር ታንጎ ሙዚቃ ነበር፣ ያን ጊዜ መዘፋኞች ሙዚቀኞች ሙዚቃ ሲመጣ እዛ አካባቢ ምን አይነት ግርግር ነበር እያለ እያንዳንዱን በአሁኑ ጊዜ ጭራሽ የሌሉትን እኔ ራሴ መጽሐፉን ሳነበው አንዳንዱ ቀደም ብሎ የነበሩትን ዲቴይል የሆኑ ታሪኮችን ያሉበት ሆኖ አግኝቼዋለሁ። ለምሳሌ እንደነ ጳውሎስ ኮርዳስ ያሉት እንደዚሁ ጳውሎስ ኮርዳስ ከሚል ውጪ እንጂ እንደ ወንደሰን ወይም እንደ መጽሐፉ አዘጋጅ ዲቴል እኛ ሰው ምን አይነት ይመስሉ እንደነበረ ስላይ ገጽታቸውን ምኑ ሁሉ አስቀምጦበት እና ፒያሳ ውስጧን ሁሉ ክልሏ የአራዳ ልጆች ምን ያደርጉ እንደነበረ በዝርዝር ጽፈውታል። ዲቴል ነች። ሰፈሩም ቅርብ ስለሆነች እዛውም ስለሆነ ሬዲያሷም ደግሞ ትንሽ ስለሆነ እያንዳንዷን ያለፋት የዘነጋት ነገር ቢኖር በጣም ጥቂት ነገሮች ናቸው። ከዛ ባሻገር ፒያሳ ክልሉ የት ነው የሚለው የአራዳ ልጆች በዛው አካባቢ ተወላጆች ስለሆኑ ፒያሳን ብሎ የሚያስቧት የት ጋር እንደሆነ፣ ሲኒማ ቤቱ እንዴት እንደሆነ፣ ቀሉ ሙዚቃ እንዴት እንደነበረ፣ ማታ ማታ የነበረውን ግርግር፣ ዶሮ ማለቂያ ውስጥ ያለውን የጠጅ ቤቶችን ስሞች፣ አንዳንድ ደግሞ የጓደኞቻቸው ወላጆች ከልብስ ቤት ሲሰሩ የነበሩት ሁሉ በዝርዝር ያስረዳ እና የጻፈ በመሆኑ መጽሐፏ እንደ ማፕም እንደ ጠቋሚም አይነት ናቶና ነው ያገኘኋት። በጣም ጥሩ ነው ዲቴል። አሁን ሞር ደግሞ በዛ ላይ በአዲስ አበባ ላይ እንደገና ሌላ መሰረታዊ ጥናት ለሚያደርግ ሰው የኪስ ማስታወሻ የምትላት ላይ
በጣም አመሰግናለሁ አቶ መላኩ። እዚህ አሁን እርስዎ ሲናገሩ መጽሐፉን ይዤዋለሁ እና ይህንን አሁን የሚሉበትን ምናልባት አድማጮችን በዚህ አጋጣሚ እንዲያዩት ስለፈለግኩኝ ነው። አንድ ክፍል አለች ባነባት ብያሰብኩኝ አሁን እርስዎ የዳሰሱባትን። በእርግጥ ያ ነገር አሁን አብዛኞቹ ስሞች የሉም፣ ተቀያይረዋል ብዙ ስሞች። እንደዚህ አይነት ነገር ደግሞ በታሪክነት መጻፍ አለባቸው ብዬ ስለማመን ነው። እና ለምሳሌ ከሲኒማ ኢትዮጵያ ዘኬቭ ሻይ ቤትን ይዘን ግራ ቀኙን በመከተል ባር ቼንትሮን አስታኮ ደጎል አደባባይን በመሀል አንግሶ የኬኩ መዓዛ ሁሌም የማይቀየረውን ይህንን የማነበው ለእርሶ ሳይሆን እርሶ መጽሐፉ አለ፣ ግን አድማጮችን በዚህ አጋጣሚ እንዲያዩት ነው የመጽሐፉን ስዕል ለማሳየት ብዬ ነው። አቅም እያጠረን ባንበላውም በሽታው ብቻ ይቅርታ የሚያጠግበንን ከሪያዚስ ኬክ ቤትን በግራ እያየን ወረድ ብለን ያለውን የገብረትንሳኤ ኬክ ቤትን በስተቀኛችን ትተን ወደ ጎን በመታጠፍ ከብሔራዊ ሎተሪ ጎን ጣይቶ ሆቴልን በግራ አይናችን እያየን ወደ ላይ በማቅናት ወደ ተነሳንበት ሲኒማ ኢትዮጵያ ስንመለስ እንግዲህ ስንነሳም ሲኒማ ኢትዮጵያን መነሻ ፖይንት አድርገን ነው ስንመለስ የኖቼራ የጣሊያን ልብስ መደብር ቆም ብለን ስናበቃ ወረድ ብሎ የሚገኘውንና የፒያሳ ሳምባ የሆነውን የሰራተኛን ሰፈር በአይናችን ቃኝተን ጉዟችንን ወደፊት በማቅናት የፒያሳ ብሩህ አይን የሆነውን የአይን መነጽር ቤት ዞዲያክን እንዲሁም ከፊት ለፊት ያለውን የፒያሳ ግርማ ሞገስ የሆነውን ሲኒማ ኢምፓየርን እያነጣጠርን በስተግራ ያለውን የሸዋ ሀገር ምግብ ቤትን ከጎኑ ያለውን የቡና ቆሌው ኤርዘን የተቆላና የተፈላ ቡና መሸጫን ይዘን ከፊት ለፊት የነበረውን ታንጎ ሙዚቃ ቤትንና ከታንጎ ጎን ያለውን ለፒያሳ ሰዎች ተስማሚ ስም ያለውን የተለያዩ ከውጭ የሚመጡ የስጦታ እቃዎች የሚሸጡበት የጆሊ የስጦታ መሸጫ ሱቅን አስከትሎ፣ በነገራችን ላይ የኔ ትውልድ ሆነ ከኔ ትውልድ በፊት የነበረው ጆሊ ሱቅ ላይ ቆመን ወጪ ወራጁን እያየን እንዝናናለን እንጂ አንዳችንም ብንሆን ድፍረትም ወይም አቅሙ ኖሮን ጆሊ የስጦታ ሱቅ ውስጥ ገብተን የገዛ ነው ምንም ነገር እንደሌለ አንባቢ ልብ እንዲሉ እንፈልጋለን። ከፈለጉም እንወራረድ። ለእኛ የፒያሳ ልጆች ከጆሊ ሱቅ ጋር ያለን ፍቅር ውስጡ ያሉ ውድ እቃዎችን ፒያሳን ስላስዋባት እና ባለቤቶቹ በራቸው ላይ እንድንቆም ሁሌም ስለሚፈቅዱልን እንደ ሌሎቹ የፒያሳ ቱጃሮች በውሃ ወይም በዘበኛ ስለማያባረሩን ለጆሊ ሱቅ ፍቅርና አክብሮት አለን። እናም ወደ ካርታችን ለመልሳችሁና ጉዟችንን በጆሊ ሱቅ በኩል ጥግ ጥጉን አድርገን ለአርቲስቲክ ማተሚያ ቤት እንደርሳለን። አርቲስቲክ ማተሚያ ቤት ለፒያሳና አካባቢዋ ልጆች የትምህርት ፍላጎት ማሟያ ነበረች። በአርቲስቲክ ማተሚያ ቤት ልሙጥ ደብተር፣ ባለመስመር ደብተር፣ በተለይ ለሂሳብ ትምህርት ስኩዌር ደብተር፣ ቢግ ስክሪፕቶ፣ ኮምፓስ፣ አቤት ኮምፓስ፣ ውስጡ ያለው የጂኦሜትሪ መስሪያ ጉድ፣ ሂሳብን ብዛም ስለነበር ኮምፓስ ውስጥ ያለውን አቡሻክር እንዲሁም ኮምፓሱ ላይ የተሳለውን የዓለም ስዕል ራሳቸው ያስፈሩኝ ነበር። እናም እነዚህ ሁሉ ነገሮች በአርቲስቲክ ይገኛሉ። በአርቲስቲክ ሽቅ ልብስና የተስፋ የዘለለው ልብስ ቤትን ይዘን በስተግራ የታወቁትን የገብሬና የአየለች ጠጅ ቤቶችን ስንቃኝ ከፊት ለፊታችን ደግሞ በሙዚቃ ምርጫው ተደናቂ የሆነውን የዲኔ ሻይ ቤትንና እንደ ሶስቱ ስላሴዎች የተደረደሩትን የበቀለ ቤትን እናገኛለን። የስጋ ቤቱን ማለት ነው። አይኖቻችንን ከዶሮ ማነቂያ መልሰን ወደ ተነሳንበት የአርቲስቲክ ማተሚያ ቤት ስንሄድ ደግሞ በስተግራ በኩል ያለ ሌላ ሽቅብ ዳገት አለ። ሹፌር ሰፈር ይባላል። ሹፌር ሰፈርን በፒያሳ ክልል ውስጥ አለማስገባት የፒያሳን አማልክት መዳፈር ይሆናል። ከራማዋንም እንደ ማስቆጣት የሚቆጠራል። እኔ ከፒያሳ ከራማ ጋር አልጣላም። ሹፌር ሰፈር ካየለች፣ ከገብሬ፣ ከቀስቶ ሰፈር የመጡ ቋሚ ደንበኞች የሚስተናገዱበት የአንጎበር ማብረጃ ነው። የሹፌር ሰፈር ህልውና የቆመው በዶሮ ማነቂያ ምሰሶ ላይ ነው ብንል አልተሳሳትንም። እንደዚህ እያለ እንግዲህ ይቀጥላል። ይሄ ረጅም ነው። ይሄንን ጉዳይ በነገራችን ላይ አድማጮች፣ ይህንን መጽሐፍ ለማግኘት ወይንም ለማዘዝ ብትፈልጉ በድረ ገጻችን ላይ ብትገቡ www.ethiopianthisweek.com ላይ ገብታችሁ ኮንታክት አስ ብትሉ እና ብታዙን መጽሐፉን ባላችሁበት ቦታ ልንልክላችሁ እንችላለን። ከነ መላኪያው የመጽሐፉ ዋጋ $15 ነው። ብዙ ታሪኮች አሉት። አቶ መላኩ እንዳሉት መጽሐፉ ሶስት ክፍል አለው። የመጀመሪያው ክፍል ስለ ፒያሳ ትላንትናና ዛሬ ያወሳል። ሁለተኛው አጫጭር ልብ ወለዶች በእውነተ ታሪክ ላይ የተመሰረቱ ልብ ወለዶች ያሉበት ክፍል ነው። የቀልዶች ገጠመኞችም ስብስብ አለው። በሶስተኛው ክፍል ላይ ደግሞ ግጥምና የዕለት ተዕለት ገጠመኞቻችንን የያዘ ክፍል አለው። እንግዲህ አንድ ሰው እንዳሉት ይህን መጽሐፍ አንብበው ያንተ ይሄ መጽሐፍ ሚስቶ ነው አሉ። የተለያየ ምግብ ያለበት ነው። ቀልድ የሚወድ ሰው ቀልድ ያገኛል። ታሪክ የሚወድ ሰው ታሪክ ያገኛል። ግጥም የሚወድ ሰውም ግጥምና እንደዚህ ግጥሙን በአጭር ስሜት የሚገልጽበትን ያገኛልና የአንባቢን ስሜት ከሞላ ጎደል ይይዛልና ጥሩ ነው ብለዋል እና አቶ መላኩም ይህንን ነገር ነው የደገሙት። አድማጮች ይህን መጽሐፍ ገዝታችሁ ለማንበብ ከፈለጋችሁ እንዳልኩት በድረ ገጻችን ላይ ገብታችሁ ethiopianthisweek.com ላይ ገብታችሁ ኮንታክት አስ በሚለው ethiopianthisweek@gmail.com ethiopianthisweek@gmail.com በሚለው ድረ ገጽ ባነው አድራሻ ብትልኩልን ያላችሁበት ቦታ ልንክላችሁ እንችላለን። በ712-432-9790 ሳምንታዊ የሬዲዮ መርሃ ግብራችን የሚሰማበት ነው። በዛ ላይ ደውላችሁ ዜሮን ብትጫኑና አድራሻችሁን ብትተውም በዛ መንገድ ተገናኝተን ልንልክላችሁ እንችላለን። በተረፈ አቶ መላኩ እንግዲህ ሶስት ክፍል ውይይቶችን አድርገናል። ብዙ ነገሮችን ተምረናል። በበኩሌ እርስዎን የመሰሉ ሰው ማግኘት አስቸጋሪ ነው። በጣም ብዙ ነገሮችን አንዳንድ ጊዜ ብዙዎቻችሁ ብዙ ትልቅ ነገር ይዛችሁ ግን አጋጣሚው ሳይገኝ እየቀረ ብዙ ነገር ቤታችን ወይ መደርደሪያችን ውስጥ አስቀምጠናል እና እርግጠኛ ነኝ ይሄ ነገር አንድ ቀን ደግሞ እርስዎ የጻፉት በጽሁፍ መልክ ወጥቶ በጥራዝ መልክ ወጥቶ አሁን የከተማው ይህንን ስለ አዲስ አበባ ከተማ ጥናት ማድረግ ለሚፈልጉ ሰዎች ጥሩ የሆነ የዳክሜንት ወይም ሪፈረንስ ይሆናል ብዬ አስባለሁ። እንግዲህ አንድ ቀን እርሶም ይህንን ጽሁፍ በጽሁፍ መልክ ያዘጋጁታል ብዬ አስባለሁኝ። ሌላም ደግሞ በሚቀጥለው ሳምንት ሰብሰብ አድርገን አንዳንድ እስካሁን ያልዳሰስ ናቸው እና አድማጮች ደግሞ ምናልባት የሚጠይቁ ሌሎችም ጥያቄዎች ይኖራሉ ብዬ ተስፋ አረጋለሁ። እነሱን ይዘን በሚቀጥለው ሳምንት እንመጣለን። እንግዲህ በጣም ነው የማመሰግነው። ምናልባት እንደው የረሱት ነገር ካለ መባል ያለበት ነገር ካለ እሱን ካሉ ከዛ የዛሬውን ፕሮግራም በዚህ አበቃለሁ። ሰዓታችንም እየሄደ ነው። በሚቀጥለው ሳምንት እስከምንገናኝ በጣም አመሰግናለሁ። በእኔ በኩል
ሁሉንም እንግዲህ ጠቅላለልን አድርገን በሚቀጥለው ሳምንት የተረሳውንም የተዘነጋውንም አድርገን ፈለቅጠቅ አድርገን ትንሽ ከሰዓትም ትንሽ ጨመር አድርገን በሚቀጥለው ሳምንት ብናደርገው ጥሩ ይመስለኛል።
እሺ፣ እሺ፣ ጥሩ ነው፣ ጥሩ ነው። መልካም ሳምንት እመኝልዎታለሁ። እንግዲህ በሚቀጥለው ሳምንት አድማጮች ቀጠሮ ይኖረናል። አሁንም ዝግጅታችንን ለመስማት በ712-432-9790 መደወል ሰባቱንም ቀን ምንም አይነት የመግቢያ ቁጥር ሳይኖር መስማት ትችላላችሁ። በፌስቡክ የትዊተር ተጠቃሚዎች ከሆናችሁ ደግሞ ኢትዮጵያን ዚስ ዊክ ግሩፕ ብላችሁ ብትገቡ በዛ ታገኙናላችሁ። ያለፉትን ሳምንት መርሃ ግብሮቻችንን www.ethiopianthisweek.com ታገኛላችሁ። መልካም ሳምንት አቶ መላኩ፣ እንግዲህ በሚቀጥለው ሳምንት እንገናኝ። አመሰግናለሁ።
እኔም አመሰግናለሁ። እሺ።
አድማጮቻችን አሁን እንግዲህ ወደ መርሃ ግብራችን ሁለተኛ ክፍል እንሄዳለን። እንደተለመደው በመርሃ ግብራችን ሁለተኛ ክፍል በየሳምንቱ በአገራችንም ሆነ በዓለም አካባቢ የሚፈጸሙ ክስተቶችን አሳዛኝም አስገራሚም የሳይንስ ክስተቶችን የማህበራዊ ክስተቶችን የምናይበት የምንዳስስበት ህብረተሰባችን ከዚህ ምን ይማራል ምን ማወቅ አለበት የምንልበት ክፍል ነው። እንደተለመደው ሁሉ ዛሬም ዶክተር በላይ ሀብተ ኢየሱስ አብረውን ከኛ ጋር ናቸው። በዚህ ሳምንት እንድንወያይ ያሰብነው ርዕስ እንደምታውቁት ሁሉ በሳምንት በአሜሪካ ውስጥ የምስጋና ቀን ነበረ። የምስጋና ቀን ወይም ታንክስጊቪንግ ዴይ በየአመቱ በዚህ ሀገር አቆጣጠር በኖቬምበር ወይንም ህዳር ወር ውስጥ ማለት ነው 27 ይከበራል። ታንክስጊቪንግ ወይም ምስጋና ቀን በዚህ ሀገር ባሉ የአሜሪካ ነዋሪዎች ወይም ደግሞ በተለምዶ የአሜሪካን ኢንዲያንስ ነዋሪዎችና በመጤ አውሮፓውያን ሰፋሪዎች መካከል በነበረው ለዘመናት በነበረው ጦርነት በተለይ ነጭ ሰፋሪዎቹ ናቲቭ አሜሪካንስን በማጥፋታቸው ከዛ በኋላ ሰላምና እርቅ እንዲወርድ ቃል ኪዳን የገቡበት ቀን ነው እና ይህ ቀን ፍቅርን፣ ሰላምን፣ አንድነትን፣ መከባበርን እንዲወርድ የተስማሙበት ቀን ስለሆነ በመላው አሜሪካ ይከበራል። ይሁን እንጂ አድማጮቻችን ዘንድሮ ታንክስጊቪንግ የምስጋና ቀን የምንለው ማለት ነው በሚዙሪ ውስጥ በመትከኘው ፈርግሰን በመትባሏ ከተማ እንደታሰበው አልተከበረም። በዚህ ሀገር እንደ ባህልም እንደ ልምድም አንድ የሚታይ ነገር አለ። ከታንክስጊቪንግ ቀጥሎ የሚቀጥለው ቀን አርብ ቀን ነው። ይህ ቀን ብላክ ፍራይዴ ይባላል። ለማታውቁት ለውጭ ላላችሁ አድማጮቻችን ብላክ ፍራይዴ ማለት ምንድን ነው? አብዛኞቹ በዚህ ቀን የኤሌክትሮኒክስ እቃዎች ሊሆኑ ይችላሉ፣ የተለያዩ የቤት ቁሳቁሶች ሊሆኑ ይችላሉ፣ ዋጋቸው የሚቀነስበትና የሚወርድበት ቀን ነው። ፈርግሰን ግን በዚህ በጥቁር አርብ ወይም ብላክ ፍራይዴ በሚባለው ቀን እንደው በአጠቃላይ ማለት ይቻላል ቀውጢ ቀን ሆና ነው የዋለችው። ለዚህም ዋናው ምክንያት ምንድን ነው? የ18 ዓመት ወጣት የሆነውን ማይክል ብራውንን በጥይት መጥቶ የገደለው ፖሊስ በነገራችን ላይ የዚህ ፖሊስ ስም ዳረን ዊልሰን ይባላል። ዳረን ዊልሰን በ18 ዓመት ወጣት ማለት በማይክል ብራውን ላይ በፈጸመው ግድያ ፍርድ ቤት ነጻ ነህ ብሎ ለቆታል እና በዚህ ጉዳይ ላይ በዚህ በተወሰነ ውሳኔ ላይ በፈርግሰን የሚኖሩ በሚዙሪ የሚኖሩ ብዙ አሜሪካውያን እዚህ ላይ ጥቁሮች ብቻ አይደሉም ነጮችም ሰብአዊነት የለም ህግ የለም ፍትህ ተጥሷል የሚሉ ሰልፍ ወጥተው ነበረ። ትልቅ ብጥብጥ ነበረ። እንደውም የመጨረሻውን ዜና ስንከታተል 16 ሰዎች በዚህ ጉዳይ ላይ እንደታሰሩና እንደተያዙ ፖሊስ እንደያዛቸው ገልጿል። በትልልቅ መገበያ ቦታዎች እንደ ዋልማርት በመሳሰሉ ቦታዎች ላይ ፍትህ ጠያቂ አሜሪካኖች በመገኘት ዛሬ እቃ የምትገዙበት ቀን አይደለም፣ ዛሬ በዚህ ከተማ የሐዘን ቀን ነው፣ እቃ መግዛት አትችሉም ብለው አግተውት ነበር ዋልማርትን። አንዳንድ ቦታ ላይ እንደውም ሞል ውስጥ፣ ሞል ማለት የመገበያ ቦታ ማለት ነው፣ እዛ ሞል ውስጥ መሬት ላይ በመተኛት ለተወሰነ ሰዓት ምንም አይነት እንቅስቃሴ መደረግ የለበትም ብለው ነበር። እንግዲህ ይሄንን ጉዳይ የምናነሳው ምንድን ነው? በአንድ በኩል አሜሪካ የሰብአዊ መብት አስከባሪ ናት ብላ በዓለም እንደ ፖሊስ ከምትታይ አገር አንዷ ናት። ነገር ግን ወደ አሜሪካ ውስጥ ስንገባ አሜሪካ ውስጥ ደግሞ ብዙ አይነት ይህን የመሳሰሉ ችግሮች አሉ። የሰብአዊ መብት ጥሰት እዚህ ሀገር በስፋት እየታየ ነው። ይህ የመጀመሪያ ጊዜ አይደለም። ከዚሁ ጋራም ደግሞ ተያይዞ የዩናይትድ ኔሽንስ ሴኩሪቲ ካውንስል አሜሪካ ውስጥ በምታሳየው ጥሰት እንደውም አሜሪካ ራሷ ሌሎችን ሀገሮች ከመጠየቋ ከመመርመሯ በፊት መርማሪ ኮሚሽን አሜሪካን ሀገር መቋቋም አለበት በምታደርገው የሰብአዊ ጥሰት ምክንያት የሚል በአሜሪካ ላይ አንድ ጽሁፍ፣ አንድ በጣም የክስ ጽሁፍ አቅርቧል። እንግዲህ አንድ ሀገር የራሷን ዜጎች ስብዕና ሳታከብር እንዴት ነው የሌላን ሀገር ስብዕና ወይም ደግሞ መብት የምትጠይቀው የሚል ጥያቄ በአሜሪካ ላይ ተነስቷል። እንግዲህ የመጀመሪያው ጥያቄ ዶክተር በላይ ምንድን ነው የፈርግሰን ጉዳይንና አሜሪካ በዩናይትድ ኔሽንስ ሴኩሪቲ ካውንስል የቀረባትን ክስ በማስመልከት ምንድን ነው የእርሱ አስተያየት?
ጤናችንን ወዳጄ፣ ከሁሉ በፊት የታላቁ እግዚአብሔር ሰላም በረከት ፍቅር ከሁላችን ጋር ይሁን። ይህ እንግዲህ የምስጋና ሳምንት ነው። አንተ ቆንጆ አድርገህ አቅርበዋል። የሰው ልጆች ወደ እግዚአብሔር ድምጻቸውን የሚያሰሙት ጭንቀት ሲበዛባቸው በጾም በጸሎት ደግሞ ከችግር ደህና ሲሆኑ ምስጋና ይላሉ እና ይሄ ምስጋናው ጊዜ ለሁላችንም ምልክት ነው። እንግዲህ ወደ ጥያቄ ለመመለስ የአሜሪካ ስርዓት እንዴት ተፈጠረ የሚለውን ስንመለከት ይሄ የምስጋናው ቀን ከዛ ጋር የተያያዘ ነው። አሜሪካኖች እንግሊዝ ሀገር፣ አውሮፓ በሚደረግባቸው የኢኮኖሚ፣ የሃይማኖት፣ የፖለቲካም ጭቆና ምክንያት ሀገራቸውን ጥለው ልክ አሁን በሀገራችን በአፍሪካ በዓለም አካባቢ እንደሚደረገው ስደተኛ ሆነው ነው ወደ አሜሪካ የመጡ እና ስደተኛ ሆነውም ሲመጡ ግማሾቹ ለስራ ጉዳይ ሀርሰን ቤይ ካምፓኒ እና ቨርጂኒያ ቤይ ካምፓኒ የሚባል ሁለት የእንግሊዝ ባለሀብቶች ካምፓኒ ውስጥ ሰራተኛ ተቀጥረው ሆነው እዚህ ሲሰሩ ቆይተው ደሞዛቸው ሳይላክላቸው አለቆቻቸውም አባንደን አድርጓቸው የሚበሉት የሚጠጡ አጥተው እዚህ ያሉት ኔቲቭ አሜሪካን እነዚህን በረሀብ ሊያልቁ የነበሩትን ስደተኞች ምግብ በማብላት እርሻ እንዴት እንደሚታረስ በማሳየት ደግ በመሆን ለነሱ ህይወታቸውን እንዲዘሩ በዚህ በስደት ዓለሙ ያደረጉበትን ቀን በማስታወስ ታንክስጊቪንግ ብለው ያው አንተ እንደገለጽከው አሜሪካ ደግሞ ሁሉን ነገር ኮመርሻላይዝ ነው የሚያደርገው። በማግስቱ ደግሞ ብላክ ፍራይዴ ብለው ብዙ 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 እቃ የሚሸጥበት ቀን፣ የገበያም ቀን፣ የንግድም ቀን አድርገውታል እና የአሜሪካ ትልቅነቱ ሁሉን ነገር ወደ ቢዝነስ ነው የሚለውጡት፣ ክርስመስንም ወደ ቢዝነስ። አሁን እንግዲህ ይህንን ከታል በኋላ እነዚህን ደግ ህንዶች አገር መሬት የሰጧቸውን ያበሏቸውን ያተረፏቸውን በዚህ በአዲሱ ዓለም እንዴት መኖር እንደሚችሉ ትምህርት ያስተማሯቸውን ሰዎች እንደገና ደግሞ እንግሊዞቹ እየመጡ መሳሪያ እየሰጡ አንድ በአንድ የተጋቡት አብረው የኖሩትን እንኳን ሰዎች በእውነት በሚያሳፍር መንገድ በጉልበት መሬታቸውን አገራቸውን ከወሰዱ በኋላ መጀመሪያ 13ቱ ኮሎኒ ነው ነጻ የዛሬ 400 ዓመት። ከዛ በኋላ ግን ሌላውን አሜሪካ በተለይ ምዕራቡን እና ደቡቡን ከሜክሲኮ ከፈረንሳይ ከሌሎች ሀገሮች በገንዘብና በጦርነት ነው ያገኘው እና የአሜሪካ አመለካከትና አስተዳደር ከዚህ ታሪካዊ አያያዝ ጋር የተያያዘ ነው። ስለሆነም ለአሜሪካኖቹ ለሚባሉት ኢሮፒያን አሜሪካንስ አንግሎ ሳክሰን ለነበረው ለመጀመሪያዎቹ እዚህ ለሰፈሩት ሰዎች የነበረው አቀራረብ፣ አመለካከት፣ ኑሮ፣ ህግና ስርዓት ኋላ ለመጡት ለአይሪሾቹ፣ ለጂዎቹ፣ በተለይ ከደቡብ አውሮፓ ለመጡት፣ ከእስያ ከአፍሪካ ለመጡት መጀመሪያ የመጡት እነዚህ አንግሎ ሳክሰንስ የነበሩት ሰዎች ሌሎቹን እንደ ሁለተኛ ሲስተም እያደረጉ እንዳውም ጥቁሮቹን እንደ ባሪያም አድርገው ዛሬ ያ መሰረታዊ ውስጣዊ ያለው ፍራት እየተከፈተ እኩልነትን በጋራ ህጋዊነትን በጋራ የሚታይበት ፍራት በአሰራር ደረጃ በፖሊስ ደረጃ በህገ መንግስቱ ሳይሆን በፖሊስ ደረጃ የሚደረገው ፍራት ትክክል እንዳልሆነ የሚያሳየው ይሄ በፈርጉሰን አካባቢ የተደረገው አንድ ወጣት ልጅ ፖሊስ ደብድቦ ከገደለ በኋላ አራት ሰዓት ሬሳው መሬት ላይ ተኝቶ ይባስ ብለው ሬሳው የፍርድ ቤት ቀርቦ በጠበቃ ታጅቦ ሁኔታው መሰማት አለበት በሚባልበት ሰልፉ በዚህ ምክንያት ነው። ይዜ የውስጥ ችሎት ግራንድ ጁሪ ብለው በያኔ ሄንሪ ዲ ኤይት የሚባለው ማለትም በእንግሊዝ የ15ኛ መቶ ዓመት የነበረውን አሰራር በዚህ ችሎት አይከሰስም ብለው ስላለ በእውነት በዚህ ጉዳይ ለረጅም ጊዜ የተዘጉት ህዝቦች ሰላማዊ ሰልፍ በማድረግ በዛም ምክንያት በንዴት ሱቆች አቃጥለዋል፣ በመኪና ገልብጠዋል፣ ንብረት አጥፍተዋል። ይህ ሁኔታ በዛ ብቻ አላበቃም። ጥቁሮች ወይንም ብዙሃን ህዝቦች በሚኖርበት አካባቢ በኒውዮርክ፣ በባልቲሞር፣ እዚህ በዲሲ ካሊፎርኒያ ሰልፍ እየተደረገ ነው። ይሄ በዚህ አላበቃም። አሜሪካን ኤምባሲ ለንደንም ሰልፍ ተደርጓል እና ባጭሩ እንግዲህ ወደ ቁም ነገሩ ስንመጣ ይህንን ሁኔታ ገምግሞ የዩናይትድ ኔሽን ሴኪሪቲ ካውንስል የሰብአዊ መብት ጉዳይ የሚመለከት ጉባኤ በጂኒቫ በዚህ ሳምንት ሁለት ቀን ከመከረ በኋላ አሜሪካ የምትሰራው የህግ ፍትሐዊነት ስርዓት ብቁ አይደለም ከዓለም ህግ ጋር በማለት ይህንን የፈርግሰንን ጉዳይ በጥቁር ወንዶች ልጆች ላይ የሚደረገውን ችግር በጦር ሜዳ ላይ የሚደረገውን ችግር በድሮን የሚደበድቡትን ከዛም ደግሞ በጦርነት ላይ ተያዙ ተብሎ ጓንታናማ ያሉትን ሰዎች በመጥቀስ በሴቶች ላይ በዚህ ደግሞ በሜክሲኮ አካባቢ በሚደረገው በአጠቃላይ የሂውማን ራይትስ ዋች አምነስቲ ኢንተርናሽናል እንደሚያወጣው የዩናይትድ ኔሽንስ ምሁራኖች ባለሙያዎች በአሜሪካ ላይ ትልቅ ሪፖርት ጽፈዋል። ያም ሪፖርት የሚለው አሜሪካ አስተካኪ ስርዓትሽ ሰብአዊ መብት የሀገርሽንም ሰዎች ሆነ የውጭ ሀገር ሰዎች የምትሰሩ ስራ ከዓለም ህግ በታች ነው የሚል የአሜሪካን መንግስት ቻሌንጅ የሚያደርግ ሪፖርት ቀርቧል ማለት ነው።
እሺ፣ በጣም አመሰግናለሁ ዶክተር በላይ፣ በጣም ነው አመሰግነው። ወደሚቀጥለው ጥያቄ እንሄዳለን። በዚህ ሳምንት ሌላው አሳዛኝ ጉዳይ አለ። ይሄ የሀገራችን ጉዳይ ነው፣ የሀና ላሊንጎ ጉዳይ ነው። ይህን ጉዳይ አሁን ሀገራዊ ብቻ ሳይሆን በተለያዩ የዓለም አቀፍ የዜና ዘገባዎች ላይም እየተዘገበ ነው። ይህንን ዜና ወይም ይህንን መርሃ ግብር ከመስራት በፊት አልጃዚራ ይህን ጉዳይ ጽፎታል፣ በአልጃዚራ ላይም ቀርቧል። እኛ አሁን ምንድን ነው የቀረበውን ነገር መልሰን ማቅረብ አይደለም የምንፈልገው። እኛ ብዙ ጊዜ ለህብረተሰባችን የምንለው ምንድን ነው ከዚህ መማር ያለብን፣ ምንድን ነው መደረግ ያለበት፣ ይህ ችግር እንዴት ሊመጣ ቻለ የሚለውን ነገር ነው። እና የብዙዎች ጥያቄ አለ እዚህ ላይ። በፌስቡክ ላይ የሚደረጉ ውይይቶችንም እየተከታተልኩ ነበረ። ከዩቲዩብ ላይ ከተለያዩ የድረገጽ አዘጋጆችም ያነሱ ጥያቄ አለ። እና ለእኛም መርሃ ግብር ይመጥናል ብዬ ያሰብኩት ነገር ምንድን ነው፣ ይሄንን የመሰለ የደፋሪዎች የሞራል ዝቅጠት ከየት መጣ የሚል ነው አብዛኛው ሰው ጥያቄ። ለምሳሌ ምንድን ነው ያ ማለት፣ የኛ ህብረተሰብ ባህል አለው፣ ሃይማኖት አለው፣ ግብረ ገብ አለው፣ ቢያንስ ትምህርት አለው፣ የትምህርት ደረጃ አለው። የተወሰነ ሌቭል ሊለያይ ይችላል፣ ግን ባህል፣ ሃይማኖት፣ ግብረ ገብ፣ ትምህርት ያለው ህብረተሰብ ነው ህብረተሰባችን። እና ከዚህም በተጨማሪ ደግሞ በየእምነት ተቋማት የሃይማኖት ትምህርት በሚገባ የተማረው ወጣት አብዛኛው ሰው በክርስትናም ሊሆን ይችላል፣ በእስልምናም ሊሆን ይችላል፣ በፕሮቴስታንትም ሊሆን ይችላል የሃይማኖት ትምህርት አለው። እና ግን የሚፈጸመው ተግባር ተቃራኒ ተግባር ነው፣ የሚደረገው ተግባር ከምን የመነጨ ነው? እና እነዚህ አድራጊዎች ወይም ፈጻሚዎች ከየትኛው ማህበረሰብ ነው የመጡት? ህብረተሰባችን ውስጥ ባህል እያለ ሃይማኖት እያለ ግብረ ገብ እያለ እንደዚህ አይነት አሰቃቂና ለጆሮ የሚዘገንን ድፍረት በ17 ዓመቷ ህፃን ላይ በመደረጉ የብዙዎች ጥያቄ እንዲህ፣ ህብረተሰባችን መሀል አንድ የላላ ነገር አለ፣ አንድ የጎደለ ነገር አለ። ይሄ ነገር አላገታቸውም፣ ባህላችን አላገታቸውም፣ ሃይማኖት አላገታቸውም፣ ግብረ ገብ አላገታቸውም፣ ትምህርት አላገታቸውም፣ ኢትዮጵያዊነት አላገታቸውም ይላሉ። እና ይህን ነገር ሊይዛቸው ወይም ሊገዛቸው አልቻሉም። እና ይህ አጋጣሚ ሆኖ ተጋለጠ፣ ይህ አጋጣሚ ሆኖ ወጣ እንጂ የሀና ጉዳይ ማለት ነው፣ ህብረተሰባችን ውስጥ አሁንም ይሄ ችግር አለ፣ ወደፊትም ይኖራል፣ ከዚህ በፊትም ነበረ። ሌላው በዚህ ጉዳይ ላይ ብዙዎች የጠየቁት ጥያቄ እኛም የምናነሳው ጥያቄ ምንድነው? ባለፈው በራስ ሆቴል አንድ ትልቅ ስብሰባ ነበር። አብዛኛውን ስብሰባው ያደረጉት በሀገሪቱ ውስጥ እውቅና ያላቸው ሰዎች ናቸው። በስብሰባው ላይ ምናልባት ቪዲዮውን አይተውት እንደሆነ አላውቅም፣ እነ ኃይሌ ገብረስላሴ፣ እነ ወይዘሮ ሰለሞን ታደሰ፣ እነ ወይዘሮ ሙሉ መኮንን ኢትዮጵያ ውስጥ በሚታወቅ ደረጃ ያሉ ኢትዮጵያውያን እዛ ላይ ተገኝተው ነበር እና ይህንን ጉዳይ እነ ጸደንያ ገብረ ክርስቶስ እንደዚህ ተገኝተው ነበር እና ስብሰባ ላይ ግልጽ የሆነ ውይይት ይደረግ ነበር። ግን የመንግስት የስራ አስፈጻሚ አካላት እና በዚህ ጉዳይ ላይ ምናልባት ለውጥ ያመጣሉ የሚባሉ የመንግስት የስራ አስፈጻሚ አካላት ተጋብዘው አልመጡም እና አልተገኙም። በአጠቃላይ ከመንግስትስ ምንድን ነው መጠበቅ ያለበት? እንደውም አንዳንዶቹ ይሄ የአሸባሪ ወንጀል ነው፣ አሸባሪነት ስለሆነ ወደ አሸባሪነት ወንጀል መከተት አለበት፣ መድፈር፣ አስገድዶ መድፈር የሚል ሀሳብ ሁሉ እዛ ውይይት ላይ ነበረ። ከዚህም ጋራ ደግሞ በተለይ ወላጆች ምንድን ነው ማድረግ ያለባቸው? ካሁን በኋላ ሀናን በማየት ወላጆች ለልጆቻቸው ምን ማድረግ አለባቸው? ልጆችስ ወደ አንድ ቦታ በሚሄዱበት ጊዜ መረጃ መስጠት መቻል አለባቸው ለሌሎች ጓደኞቻቸው ከማጋ እንደወጡ። በተለይ ወጣት ሴቶች የ16 የ17 የ18 በጓደኝነትም ቢሆን ቀርቧቸው ብዙ ነገር ሊያደርጓቸው ይችላሉ እና ወላጆችን የሚያስተምሩ ተቋማት ይህንን የሚያስተምሩ ተቋማት እንዲሁም ወላጆች ራሳቸው ልጆቻቸው ያህን አይነት እጣ እንደደረሰባቸው ምን መደረግ አለበት? እንደው በአጠቃላይ ይህ ችግር ወደፊት እንዳይደገም ምን መደረግ አለበት? እስኪ በዚህ አሁን ባቀረብኳቸው ሀሳቦች ላይ ያለውትን አስተያየት ቢሰጡን ብዬ ነው።
እሺ፣ እንግዲህ ይህ አንገብጋቢ የሆነ ዜና የአስራ ስድስት ዓመት ልጅ በአምስት ጎረምሶች ተደፍራ ለአምስት ቀን በእውነት ሲጫወቱባት ቆይተው መጨረሻ ሆስፒታል ገብታ ልጆቹን ተይዘው ልጆቹን አሳይታ ማን እንደሆነ ከታወቀ በኋላ ህይወቷ ማለፏን በዜና ሁላችንም ሰምተናል። ይህች ልጅ የአስራ ስድስት አመት ልጅ ሲሉ እኔ መጀመሪያ ትዝ ያለኝ እምዬ ማርያም ናት። እምዬ ማርያም በአስራ ስድስት አመቷ ነው ክርስቶስን የወለደች። ይህች ልጅ የዓለም መድኃኒት መሆን የምትችለውን ልጅ ሌላው ባህል አንገብግቦ ማርያምን ለምሳሌነት ያመጣሁት ቤተሰቦቿ ወገኖቿ እንከባከውላት የዓለም ቤዛ የሆነውን ክርስቶስን ማሳደግ ቻለች። እና የአስራ ስድስት አመት ልጅ በታሪካችን በባህላችን በጣም ኢምፖርታንት እድሜ ነው። እንግዲህ ቀደም ብለህ ተናግረኸዋል፣ መድገም አያስፈልግም። የኢትዮጵያ ባህል ስልጣኔ፣ እምነት የሴቶችን የእናቶችን የእህቶችን መብትና ክብር የሚጠብቅ ነው። ይሄ አሁን አዲሱ የመጣው ድሮም ቢሆን የሴቶችን መብት የሚጠብቅ ነው ስንል ባህል አለ። አሁን ግን ለትዳር አይደለም ይችል ልጅ የወሰዷት ወይንም ከእሷ ጋር ጥሩ ግንኙነት ፈልገው አይደለም። አምስት ቀን ቤት ዘግተው ሌላም ሰው እኮ ባለበት አካባቢ ነው እየተለዋወጡ ይችን ልጅ በእውነት መድፈር አይደለም ሰውነቷን ህልውናዋን አጥፍተው መጨረሻ ላይ እንድትሞት እስኪያደርስ የማድረግ ነገር፣ ይህ ክፋቱ፣ ተንኮሉ፣ ወንጀሉ ከየት መጣ? አነው አንተ የምጠይቀው እኔም የምጠይቀው ይህንና ሌላውም የኢትዮጵያ ህብረተሰብ የምጠይቀው ይህንን። እንደዚህ ያለ አሰራር በኢትዮጵያ ታሪክ ውስጥ ምናልባት ከአሁን በፊት ተሰርቶ ሊሆን ይችላል ያልሰማ ነው፣ ግን እኔ ለመጀመሪያ ጊዜ ስሰማ ነው። በጣም በጣም አንገብጋቢ ጉዳይ ነው። ይሄ የሚያሳየው ወጣቶቻችን በጣም በጣም ያዘቀጠ የሞራል ውድቀት ላይ መሆናቸው። ትምህርት ቤቱ አብዮት የምንለው መንግስት የምንለው ስርዓት የምንለው የወደፊትን የኢትዮጵያ ተስፋ መንከባከብ የማይችል ስርዓት መሆኑን የታወቀበት ጊዜ ነው። አሁን ስትነግረኝ በድሮ ስርዓት ቢሆን በማናቸውም ጊዜ እንደዚህ ያለ ነገር ሲመጣ የመጀመሪያ ሪፖርት የምንሰማው ከፖሊስ ነው፣ ከዛ ከአስተዳዳሪ፣ ከፍርድ ቤት፣ ከመንግስት ነበረ። አሁን አንተ እንደተናገርከው የሴቶች ማህበር፣ ታዋቂ ሯጮች፣ የህብረተሰቡ ቁጣ ነው የምትሰማው እንጂ የኢትዮጵያ ፕራይም ሚኒስተር፣ የኢትዮጵያ ፕሬዚደንት፣ የኢትዮጵያ ፖሊስ አዛዥ፣ የኢትዮጵያ ፍርድ ቤት አዛዥ፣ ቄሶቹም ሼህ ሼሆቹም ሲናገሩ አንሰማም። እና ይሄ ሺፍት እንደተደረገ በኢትዮጵያ ስርዓት የሀገራችን ምሰሶ የሆኑት ስርዓቶች መንግስት፣ ቤተክርስቲያን፣ ቤተ መስጊድ፣ ፖሊስ፣ ፍርድ ቤት ይህንን ህግ ማስጠበቅ የሚገባቸው ሰው ፊት ለፊት መጥተው ይሄ ልክ አይደለም ብሎ በመንግስት ደረጃ እዚህ ሀገር እንደሚደረገው የፕሬዚደንት የሴቶች ጉዳይ ከሆነ የፕሬዚደንቱ ሚስት፣ የፕራይም ሚኒስተሩ ሚስት፣ ይህ ስርዓቱ እንደላላ ያሳያል። ይህን እንግዲህ በግልጽ ነው መናገር ያለብን። ወንድሜ አንተን ተናግረዋል። ስለዚህ ጉዳይ እኮ የሚናገሩት የሴቶች ማህበር እነ ሀይሌ ሯጮቹ ታዋቂ ሰዎች ሆኑ እንጂ ፍርድ ቤቱ፣ ፖሊሱ፣ ቄሱ፣ ፕሬዚደንቱ፣ ፕራይም ሚኒስተሩ ወይም የቀበሌው ተጠያቂ ምንድን ነው የምንላቸው የምክር ቤት አባሎች፣ የአዲስ አበባ ከተማ ከንቲባ፣ እነዚህ ምሰሶ አውታር የምንላቸው የህብረተሰባችን የጸጥታ፣ የደህንነት፣ የመልካም አስተዳደር ምሰሶ የምትላቸው ኃይሎች፣ ቅንጅቶች ድምጻቸውን ሲያሰሙና ሲናገሩ አናይም። በጣም የሚያሳዝነው እነዚህ ወጣቶች አሁንም ልክ እዚህም ፈርግሰን እንደተደረገው ፍርድ ቤት ቀርበው በሚገባ የእነሱ ማንነት በእውነት ተነግሮ በእነዚህ ሰዎች ላይ መደረግ ያለበት ቅጣት መቀጣጫ። ይሄ አንተ የምትናገረው ወንድሜ የአንድ ቀን ስራ አይመስለኝም። ፕሮፌሽናል በሆነ መንገድ አስመጪና ላኪ ያለበት የክሪሚናል እንትን ጅንታ ሲስተም ነው። ሽብር ነው። ሰላሜ የምትባለው እህታችን እዚህ ኢትዮጵያ ኤምባሲ የነበረች በኢትዮጵያ ኤርትራ ጦርነት ጊዜም የኢትዮጵያን ሕዝብ ኢንፎርሜሽን ስትሰጥ የነበረችው ልጅ ስትናገር የአንቲ ቴሮሪስት ሕግ አለ፣ ይሄ እኮ ቴረር ነው ሲል ልጅ ከትምህርት ቤት ወስደው ታክሲ መስለው 5 ቀን ቴረራይዝ ሲያደርጋት ቆይተው ገደሏት። ይሄ ቴረር ነው፣ ምንም ልዩነት የለውም። እኛ ሻቢያ፣ አልሸባብ፣ ጣሊያን ምን ጠላት አለ ምንለም፣ ጠላቱ ቤታችን ነው። እነዚህ ልጆች ናቸው የህብረተሰቡ ጠላቶች። እና ሽብር ማለት ደግሞ ሌላ ምንም ቋንቋ የለው። ያንን ሰው መንፈሳዊ፣ ስሜታዊ፣ አካላዊ ደህንነቱን በሚጎዳ መንገድ ምንድነው ያንን ሰው ጤንነቱ እንዳይጠበቅ፣ ህልውና እንዳይጠበቅ ማስቸገር፣ ማሸበር ማለት ነው። እቺ ልጅ ማሸበር አይደለም ተገደለች። እና ይሄ በጣም በጣም የሚያሳፍር ነገር ነው። ይሄ አንተ የምታደርገው ጥያቄ ኢትዮጵያኖች፣ ትውልደ ኢትዮጵያኖች፣ በዓለም ዙሪያ ያሉ ኢትዮጵያኖች ሁሉ በምን ደረጃ እንደደረስን የኢትዮጵያ ስልጣኔ፣ የኢትዮጵያ ባህል፣ የኢትዮጵያ ማንነት በምን ደረጃ ላይ እንደደረሰ የሚያሳይ በጣም አጸያፊ፣ አሳፋሪ የሆነ ነገር ነው። መለወጥ ያለበት ጉዳይ ነው። ይህ ጉዳይ በነገራችን ላይ እንግዲህ ከኢትዮጵያ መጣ እንጂ ህንድ ሀገርም እንደዚሁ አንዷን የሜዲካል ተማሪ አውቶቡስ ውስጥ ደፍረው ገለዋታል። እና ይሄ ጉዳይ ወደ ፓኪስታን ብንሄድ፣ አረቦቹ ሀገር ብንሄድ፣ አውሮፓ ብንሄድ፣ እዚህ አሜሪካ ዩቪኤ ዩኒቨርሲቲ ኦፍ ቨርጂኒያ የሚባል ላይ በሮሊንግስቶን በሚባለው መጽሔት ላይ እንደወጣው እዚሁ የታወቀው ትልቁ ኮዝቢ የተባለ የጥቁሮች አባት ተምዞ ሀክሰብል የሚባሉ ፊልም የሚሰራው ሰውዬ ሴቶችን መድኃኒት እየሰጠ ከ17 ሴቶች በላይ ሬፕ ያደርግ እንደነበረ እና ይሄ ወንዶች በሴቶች ላይ አጸያፊ የሆነ ነገር መስራታቸው እየሰፋ እየሰፋ የመጣበት ጊዜ ነው። አንተ ከመስትንትናል ኢትዮጵያ ውስጥ ፉካረ ኢየሱስ የሚባል ነገር አለ። 8ኛው ሺህ ተብሏል። አሁን 7507 ለን በመጨረሻው ዘመን የሚደረገው ግብረ ገብነት የሌለው ፈሪሃ እግዚአብሔር የሌለው ሰብአዊነትን የማያከብር ስርዓት በዓለም ዙሪያ ሁሉ እየተንሰራፋ የመጣበት ጊዜ ነው እና እንግዲህ ይህንን ሁሉ እውነቱን ከተነገርን በኋላ መፍትሄው ምን ይሆናል ለሚለው የመጀመሪያው መፍትሄ ህግ መከበር አለበት። ህግን የሚያስከብረው ደግሞ መንግስት ነው፣ ፖሊስ ነው፣ ያንን ስርዓት ባለው መንገድ። ከዛም አልፎ ይሄ የግብረ ገብነቱ ትምህርት ቤተክርስቲያኖቹ፣ ቤተመስጊዶቹ፣ የቄስ ትምህርት ቤቱ፣ ትምህርት ቤት ራሱ ሁሉ ማስተማር ነበረበት። ይህንን አቁመናል ማለት ነው። ስለዚህ መንግስት ስራዬ ብሎ እንደገና የግብረ ገብነት ትምህርት ድሮ ትዝ ይላል ወንድሜ ላስቸግርህ፣ የግብረ ገብነት የሚባል አንድ ፒሪየድ ነበር። በቀን 7 ፒሪየድ ከነበረ አንደኛው ፒሪየድ የግብረ ገብነት ፒሪየድ ነበር። ምንድን ነው ትክክል? ምንድን ነው ጥሩ ነገር? እኔ የተማርኩት ባይብል አካዳሚ የሚባል የክርስቲያን ትምህርት ቤት ስለነበረ ከአንደኛ እስከ 12ኛ ክፍል ፈተና እንወስድ ነበረ። እንደ ክላስ አማርኛ፣ እንግሊዝኛ፣ ማስ እንደሚባለው ግብረ ገብነት ተብሎ እንማር ነበር። አሁን ይሄ አብዮት ተብሎ 40 ዓመት የኢትዮጵያ ስነ ስርዓት በተናወጠበት ጊዜ እንግዲህ ያው የሽብር ስርዓት በሰፈነበት ጊዜ ማለት ነው። ይሄ ግብረ ገብነት የሚባል ነገር ተረስቷል። ክላስ ውስጥ ትምህርት የለም ነው የሚባል። የግብረ ገብነት ትምህርት የለም፣ በዩኒቨርሲቲ ደረጃም የለም፣ በቤተ ክርስቲያንም የቄስ ትምህርት ቤት ተብሎ የለም። አሁን ወንድሜ ወደ እውነት እንምጣ፣ እዚህ ሀገር እንምጣ። አሁን ባለንበት አካባቢ ቤተ ክርስቲያናችን ውስጥ የሰንዴ ትምህርት ተብሎ ህጻናቶችን ግብረ ገብነት እናስተምራለን ወይ? በእያንዳንዱ ቤተሰብ ውስጥ ግባ፣ ቅዳሜና እሁድ ግብረ ገብነት ትምህርት አለ። ይሄ ትዝ ይለኛል፣ እኔ በነበርኩበት አካባቢ ቅዳሜ ወጣቶች ተብሎ ወጣቶችን ግብረ ገብነት ትምህርት በቤተ ክርስቲያን ስንማር ነበር። እሁድ እንዴ ስኩል ተብሎ እናትና አባቶቻችን ሲቀድሱ ለወጣቶቹ ትምህርት ቤት ሰጠ። በክላስ ደግሞ በየትምህርት ቤቱ የግብረ ገብነት ትምህርት ይሰጣል። እንግዲህ ትምህርት 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 ነው። ከዛ ህግ 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 ነው። ሶስተኛው ደግሞ እነዚህ የፍትህ ሚኒስቴር የምትላቸው ፕሬዚደንት፣ ፕራይም ሚኒስቴር የሚባሉት ሰዎች፣ ፖሊስ የሚባለው የሀገሪቷን ጸጥታ የሚጠብቁት ሰዎች እንዴት ነው ይህንን ነገር የማያወግዙት? በስነ ስርዓት ቀደም ብሎ ይሄ ነገር ደግሞ እንዳይሰራ ትምህርት ቤቱ አካባቢ ፖሊስ መገኘት አለበት። እነዚህ ወያላ ነው ታክሲ ነጂ የሚባሉት ኃይሎች ደግሞ እነሱን የሚቆጣጠር ስርዓት መኖር አለበት። ይቺ ልጅ በታክሲ ሰርቀዋት ነው ይህን ሁሉ ወንጀል የሰሩት። የሚያሳስነው አባትየው ሲናገሩ የገባችበት ቤት የአንድ ሰው ቤት አይደለም፣ የትልቅ ብዙ ሰው የሚኖሩበት ነው። አምስት ቀን ሙሉ ይህንን ሲያደርጉ ዝም ይላል ህዝባችን። ድሮ ዝም አይልም ነበር። እኛ ያደግነው እኔ አንተ ያደግነው መርካቶ፣ ፒያሳ፣ ወደ እኔ ባላገር ሀረር ልደግ ህብረተሰቡ ነው የሚያሳድገን። እናትና አባት አይጨነቁም። ጎረቤት እናት አባት አያት ጎረቤቱ በሙሉ ልጆች ያሳድጋል። ዛሬ እንዴት ነው ጎረቤት የጠፋው? እንዴት ነው ጎረቤት ልጆቻችንን እንደዚህ ሲያጠፉ ዝም የሚባለው? ጥያቄ አባትዬ የተናገሩት በጣም የሚያሳፍር የሞራል ዝቅተት የታየበት ጊዜ ስለሆነ ሁላችንም በያለንበት ይሄን ሁኔታ መለወጥ የሚያስፈልገንም መወያየት አለብን። ትምህርት ከዚህ ወስደን ህብረተሰባችን እንደገና እንዲለወጥ ታላቅ ካምፔይን በእንግሊዝኛው ኤጁኬት ኦርጋናይዝ ሞቢላይዝ ይላል ኦባማ። ይሄ በዚህ በግብረ ገብነትና በሴቶቻችን ክብር ላይ ትልቅ ኤጁኬሽን ኦርጋናይዜሽን ሞቢላይዜሽን መደረግ የሚያደርግበት አብዮት ካልክ አዲስ የግብረ ገብ አብዮት ኢትዮጵያ ውስጥ እና በኢትዮጵያ ህብረተሰብ መደረግ ያለበት በዚህታችን ምክንያት የሀና ላላንጎን ታሪክ ማንነት የምናስታውሰው ፋውንዴሽን አቋቁመን ይህንን መለወጥ ያለብን አስጠያፊ አስቀያሚ ስርዓት ነው የተፈጠረው በኢትዮጵያ ሀገራችን ላይ።
በጣም በጣም አመሰግናለሁ ዶክተር በላይ። ያው የሰዓት ጉዳይ ነው እንጂ ይሄ በጣም የሚያወያይ ነው። ምናልባት ከዚህ ጋር ተከታታይ የሆኑ በሚቀጥሉት ሳምንት አዳዲስ ነገሮችን እንሰማለን ብለን ተስፋ እናደርጋለን። ምን እንደሚባል ከመንግስትም አካባቢ ምን እንደሚባል ይህንን በተመለከተ አዳዲስ ነገሮች ይኖራሉ የሚል ተስፋ አለን። ህብረተሰቡን በጣም በዚህ ጉዳይ ላይ ከግራ ከቀኝ በጣም እየተንቀሳቀሰና እየተነቃነቀ ነው። ይህ አንድ ሲግናል ነው፣ እንደዚህ አይነት ነገር ወደፊት እንዳይደገም። እንደዚህ አይነት ደፋሪዎችም ወደፊት የሚሰጣቸው ሬድ ላይት አለና ይሄ ነገር መልካም ነው። ግን በዚህ ጉዳይ ላይ የተለያዩ የሶሻል ሚዲያዎች ድረ ገጾች፣ ፌስቡክ ፍትህ ለሀና የሚል በጣም ትልቅ የሆነ ካምፔን እየተደረገ ስለሆነ በሚቀጥሉ ሳምንት እንደው ይህንን ጉዳይ በተመለከተ ፍርድ የምንሰማበት ይሆናል ብለን ተስፋ እናደርጋለን። በተረፈ ሰዓታችን እየሄደ ስለሆነ መልካም ሳምንት እመኝልዎታለሁ። በሚቀጥለው ሳምንት ደግሞ በሌላ ጉዳይ ላይ እንወያያለን። አመሰግናለሁ። መልካም ሳምንት ይሁንልዎ።
እግዚአብሔር ካንተ ጋር ይሁን። የታንክስጊቪንግ በዓል እንግዲህ ቤተሰቦቻችን ህብረተሰባችን ሁሉ የሚባርክ ይሁን እና አንተም ስለሰጠህን ፕሮግራም በጣም አመሰግናለሁ። ተናምን
አሜን። ሰላም ይሁን።
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኟቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት እያልን እንሰናበታለን።